ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሚያዝያ 21 2014 ዓ.ም ምሽት ዝግጅታችን ጀመረ። በስልጤ ዞን ወረቤ ከተማ እና በሳንኩራ ወረዳ በተፈጸመ ጥቃት ቤተ ክርስቲያናት መቃጠላቸውና በካህናት ላይ ጉዳት መድረሱ ተገለጸ።
በተለይ ወራቤ ደብረ ኃይል ቅዱስ ሩፋኤል ላይ በቀጥታ ገብተው የቤተ ክርስቲያኑን ጉልላት በማውረድ በማቃጠል የካህናት መኖሪያውንም የጥበቃና የጀኔሬተር ቤትም ነበረ፣ ያንንም በማፍረስ በማቃጠል በዚያ ነው እንግዲህ ጉዳት ያደረሱት።
በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ሕይወት ቀሲስ ንጉሴን ነው የሰማችሁት። የዚህ ዜና ዝርዝር ሙሉ ዘገባው ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት በኢትዮጵያ ለወባ መከላከልና ቁጥጥር የሚውል የ9.5 ሚሊዮን ዶላር ድጋፍ ይፋ አድርጓል። ዛሬ በአዳማ በተደረገው የወባ ምርመራ ማዕከልን በአዲስ መልክ ስራ የማስጀመር ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት የዩኤስኤአይዲ ዲሬክተር ሻን ጆንስ መርሃ ግብሩን ይፋ አድርገዋል። በስነ ስርዓቱ ላይም ሀገራቸው የኢትዮጵያን የወባ ወረርሽኝን የማጥፋት ዘመቻ መደጎሟን ትቀጥላለች ብለዋል። ገልሞ ዳዊት ተጨማሪ አለው።
ይህ በአዳማ ከተማ በአዲስ መልክ የተገነባው አዲስ ባለሰባት ወለል ህንጻ በኢትዮጵያ የመጀመሪያ መሆኑ የተነገረው የአዳማ የወባ ምርምርና ስልጠና ማዕከል ነው። በ1958 በኢትዮጵያ የተከሰተውን የወባ ወረርሽኝ ተከትለው የተቋቋመው ይህ የምርምር ማዕከል የጤና ሚኒስቴር በመደበው ገንዘብ አዲስ ህንጻ ተገንብቶለት ዛሬ በይፋ ተመርቋል። ዶክተር ደረጀ ዱጉማ በኢትዮጵያ የጤና ሚኒስቴር ሚኒስትር ዴኤታ ናቸው።
በቀጣይነት እንግዲህ ከዚህ ተቋም ምንድን ነው የሚጠበቀው የሚለው በሀገር አቀፍ ደረጃ አሁን ወባን የማጥፋት ወይም ደግሞ የማስወገድ ስትራቴጂ እስከ 25 ይዘናል። 2030 ላይ ደግሞ ጨርሶ ከኢትዮጵያ ውስጥ ወባን የማስወገድ እቅድ ነው የተያዘው ማለት ነው። ይህንን ከግብ ለማድረስ ይህ ተቋም በጣም ትልቅ ኃላፊነት አለበት።
ዶክተር ደረጀ ተቋሙ ስልጠናዎችን ከኢትዮጵያ ውጭ ላሉ የጤና ባለሙያዎች መስጠቱን ጠቁመው ካሁን በኋላ ተቋሙን ለማስተዳደር የተረከበው የአርመር ሃንሰን የምርምር ኢንስቲትዩት ብዙ ይጠበቅበታል ብለዋል። ሲን ጆንስ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ዲሬክተር ናቸው። በዛሬው ዕለት በማዕከሉ የህንፃ ምርቃት ላይ ተገኝተው ዩናይትድ ስቴትስ ለኢትዮጵያ የነደፈችውን ቅኝት ለወባ ማስወገድ መርሃ ግብርን ይፋ አድርገዋል። 9.5 ሚሊዮን ዶላር የሚያወጣው ይህ መርሃ ግብር ኢትዮጵያ ወባን በግሪጎሪያኑ ዘመን ቀመር በ2030 ከድንበሯ ለማጥፋት ያለመችውን ህልም ያግዛል ብለዋል።
Just since 2007, in fact, the United States government and the American people have invested over $480 million.
ከ2007 ጀምሮ የዩናይትድ ስቴትስ እና ህዝቦቿ በኢትዮጵያ ለወባ መከላከል ብቻ የሚውል ከ480 ሚሊዮን ዶላር በላይ በመዋለ ንዋይ መልክ አፍስሰዋል። ደግሞም በዚህ ረገድ ላለፉት 10 ዓመታት መዋለ ንዋያችንን ስናፈስ ነበርን። ከኢትዮጵያውያን አጋሮቻችን ጋርም በመሆንም የወባ ወረርሽኝ ጫናን በመከላከል ረገድ ውጤታማ ሆነናል።
ሚስተር ጆንስ በዩናይትድ ስቴትስ የቀረበውን ወባን የመከላከልና የመቆጣጠር ድጋፍ በበሽታው ሊከሰት የነበረውን 90% ሞትን መቀነሱንም በሰጡት ማብራሪያ ጠቅሰዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ ከተማ።
የማሊ ወታደራዊ አገዛዝ ፍራንስ 24 ቲቪንና ሬዲዮ ፍራንስ ኢንተርናሽናልን አገደ። ይህ የሆነው የዜና ማሰራጫዎቹ የማሊ የጦር ሰራዊት በህዝብ ላይ የበደል ተግባር እየፈጸሙ ነው የሚሉ ሪፖርቶች መውጣታቸውን ተከትሎ ነው። የአርኤፍአይ እና የፍራንስ 24 ባለቤት የሆነው ፍራንስ ሚዲያ ሞንድ የተባለው የፈረንሳይ መንግስት ኩባንያ የማሊ መንግስት ያስተላለፈው የእገዳ ውሳኔ እንደደረሰው ገልጾ መሰረተ ቢስና በማናለብኝነት የተወሰደ ብሎ አውግዞታል። ውሳኔውን እንዲቀለብስም የተቻለንን ሁሉ እናደርጋለን ብሏል። አፍሪካ ነክ ጉዳዮች ላይ በብዛት የሚዘግቡት ሁለቱ ጣቢያዎች ማሊ ውስጥ ብዛት ያለው አድማጭ አላቸው። የማሊ መንግስት ሁለቱን ጣቢያዎች ያገዳቸው በማሊና በቀድሞዋ ቅኝ ገዢዋ በፈረንሳይ መካከለ ያለው ግንኙነት በዲሞክራሲ ዞታዋና ሩሲያውያን ቅጥር ወታደሮችን አስገብታለች መባሏን ተከትሎ በከፍተኛ ደረጃ ባሽቆለቆለበት በአሁኑ ወቅት መሆኑ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ጆ ባይደን ለዩክሬን የሩሲያን ወረራ ለመመከት ድጋፍ የሚውል የ33 ቢሊዮን ዶላር ተጨማሪ እርዳታ እንዲፈቅድ ምክር ቤትን ጠየቁ። የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን የሚላክ ወታደራዊ ድጋፍን የሚያጓትቱ እንቅፋቶችን ለማስወገድ የታለመ ረቂቅ ሕግ በከፍተኛ ድምፅ አጽድቋል። ሁለቱ እርምጃዎች ዩናይትድ ስቴትስ ለዩክሬን የምትሰጠውን የጦር መሳሪያ እርዳታ መጠን ለማሳደግና ለማፋጠን በእጅጉ እንደሚረዱ ተገልጿል። ፕሬዚደንት ባይደን ትናንት በዋይት ሀውስ ባደረጉት ንግግር ለዩክሬን ነጻነት የምናወጣው የምንከፍለው ትንሹ ዋጋ ነው ብለው እኛ ዩክሬን ራሷን እንድትከላከል እየረዳን እንጂ ሩሲያን እያጠቃን አይደለንም ብለዋል። ዋይት ሀውስ እንዳስታወቀው ከ33 ቢሊዮን ዶላሩ ተጨማሪ ድጋፍ እቅድ ውስጥ ከ20 ቢሊዮን በላይ የሚሆነው ለአዲስ የጦር መሳሪያና ወታደራዊ ድጋፍ፣ 8.5 ቢሊዮን ዶላሩ ደግሞ ለምግብና ለኢኮኖሚ እርዳታ ይውላል። ይህ በዚህ እንዳለ ሩሲያ በምስራቅ ዩክሬን አዲስ ጥቃት እያካሄደች ባለችበት በአሁኑ ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ በዩክሬን ዋና ከተማዋን ኪቭንና በሩሲያ ጥቃት የወደሙ የአካባቢዋን ከተሞች ጎብኝተዋል። ጉቴረሽ በማስከተልም ከፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ተነጋግረዋል። ዋና ጸሐፊው አርፒንንና ሌሎችንም ከተሞች በጎበኙበት ወቅት በጦርነቱ ትልቁን ዋጋ እየከፈለ ያለው ሲቪሉ ህዝብ ነው ብለዋል። ሩሲያ ዩክሬንን መውረሯ ፊንላንድና ስዊድንን የሰሜን አትላንቲክ ቃል ኪዳን ድርጅት አባል የመሆን ጉዳይ ላይ እንዲወስኑ ቀስቅሷቸዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ሁለቱ ሀገሮች መግባት ከፈለጉ እጃችንን ዘርግተን እንቀበላቸዋለን ብለዋል። ሩሲያ የሁለቱን ሀገሮች ኔቶን መቀላቀል እንደምትቃወም ከአሁን በፊት ማስታወቋ የሚታወስ ነው። ይህ በዚህ እንዳለ ዩናይትድ ስቴትስ የሩሲያና የዩክሬን ድርድር ውጤታማ እንደሚሆን የሚያሳይ ፍንጭ አላገኘሁም አለች። ሩሲያ በዩክሬን ላይ የከፈተችው ጦርነት ሶስተኛ ወሩን በያዘበት በዚህ ወቅት የሁለቱ ወገኖች ድርድር ፍሬያማ እንደሚሆን ብዙም ምልክት አላየንም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ናቸው የተናገሩት። የውጭ ጉዳይ ሚኒስቴር አማካሪ ዴሪክ ሾሌ ለቪኦኤ በሰጡት ቃል ሩሲያውያኑ ትርጉም ባለው መንገድ ለመደራደር ፈቃደኝነቱ ያላቸው አይመስልም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬሽ ማክሰኞ ዕለት ሞስኮን ከጎበኙ በኋላ ወደ ኪቭ የተጓዙ ሲሆን በሞስኮ ቆይታቸው ከፕሬዚደንት ቭላዲሚር ፑቲን ጋር ለ2 ሰዓት ያህል ተወያይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉቴሬዥን ወደ ሞስኮና ኪቭ ከማምራታቸው በፊት እንዳነጋገሯቸው የገለጹት ዴሪክ ሾሌ ወደ ሰላም የሚያመራ ሁኔታ ይኖር እንደሆነ ከእርሳቸው ለመስማት በጉጉት እንጠብቃለን ብለዋል። በመጽሔት ክፍለ ጊዜ የዩክሬን ጦርነት ዙሪያ ዝርዝሩን የያዘ ዘገባ ይቀርባል። በመካከለኛው ምስራቅ ዜና፣ በኢየሩሳሌም አላቅሳ መስጊድ ግቢ ውስጥ ዛሬ በፍልስጤማውያንና በእስራኤል ፖሊሶች መካከል ግጭት ተቀስቅሶ 42 ሰዎች እንደቆሰሉ ተገለጸ። በሁለቱ ወገኖች መካከል ለሳምንታት ግጭት በተካሄደበት መስጊድ በዛሬው የረመዳን ወር የመጨረሻ አርብ ባገረሸው ግጭት በጽኑ የቆሰለ ሰው አለመኖሩን፣ ነገር ግን 22 ሰዎች ለሕክምና ሆስፒታል መወሰዳቸውን የፍልስጤም ቀይ ጨረቃ ገልጿል። እንደ አውሮፓ አቆጣጠር ባለፈው 2021 ዓመተ ምህረት በሜዲትራኒያን ባህር ወይም በአትላንቲክ ውቅያኖስ በአደገኛ ጉዞ ላይ ከ3000 በላይ ስደተኞች፣ ጥገኝነት ጠያቂዎች እና ፍልሰተኞች መሞታቸውን ወይም የደረሱበት መጥፋቱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታወቀ። ይህ አሃዝ ከዚያ ከሁለት ዓመታት በፊት በ2019 ከነበረው አሃዝ ከሁለት እጥፍ በላይ የሚበልጥ መሆኑን ጠቁመዋል። በዚህ ዓመት ደግሞ ተጨማሪ 553 ሰዎች አውሮፓ ለመድረስ ሲሞክሩ ሕይወታቸውን ማጣታቸውን ወይም የደረሱበት እንደጠፋ ድርጅቱ አስታውቋል። የዩኤንኤችሲአር ቃል አቀባይ ሻቢያ ማንቱ አብዛኞቹ ሰዎች አደገኛ የባህር ጉዞውን ለማድረግ የሚነሱት ደህንነታቸው የሚጠበቅበት ወይም የተሻለ ኑሮ ለማግኘት በመጓጓት መሆኑን አስረድተዋል።
Most of the sea crossings took place in packed, unseaworthy inflatable boats.
አብዛኞቹ ፍልሰተኞች ባህሩን ሊያቋርጡባቸው የሚሳፈሩባቸው ጀልባዎች የተጨናነቁ፣ ከሚነፋ ጎማ የተሰሩ፣ ለባህር ጉዞ የማይገቡ ደካማ ጀልባዎች ናቸው። ብዙዎቹ ይገለበጣሉ ወይም ይተነፍሱና የሰው ህይወት ይጠፋል። ሴኔጋልና ሞሪታኒያን ከመሳሰሉ አካባቢዎች ወደ ካናሪ ደሴቶች የሚደረገው ጉዞ ደግሞ በጣም አደገኛ ከመሆኑም ሌላ 10 ቀን ይወስዳል። አብዛኞቹ ጀልባዎች አቅጣጫቸውን እየሳቱ ባህሩ ላይ በያለበት ይዋለላሉ ወይም ይሰጥማሉ፣ የደረሱበትም ይጠፋል።
በየብስ የሚደረጉ ጉዞዎችም ያንኑ ያህል በጣም አደገኛ መሆናቸውን የገለጹት ቃል አቀባይዋ በባህር ጉዞ ላይ ከሞቱት ቁጥራቸው የበለጠ ስደተኞች በሰሃራ በረሃና ሜዲትራኒያን ጠረፍ ላይ ህይወታቸውን ማጣታቸውን አክለው ገልጸዋል። ብዙዎቹም በህገ ወጥ አስተላላፊዎችና የታጠቁ ወንጀለኛ ቡድኖች፣ አንዳንዴም በመንግስታት ኃይሎች እጅግ ሰቅጣጭ ለሆነ ጥቃት ይጋለጣሉ ብለዋል። በመጨረሻም በዩናይትድ ስቴትስ ይደገፍ የነበረው የአፍጋኒስታን መንግስት መውደቁ የታሊባን ተዋጊዎች ከ$7 ቢሊዮን በላይ የሚያወጡ የአሜሪካ ወታደራዊ መሳሪያዎች እጃቸው መግባቱን ተገለጸ። ይህ የተገለጸው በዚህ ሳምንት ለዩናይትድ ስቴትስ ምክር ቤት አባላት የቀረበ ሪፖርት ላይ ሲሆን የመከላከያ ሚኒስቴር ፔንታገንም አረጋግጦታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታዬን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 21 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ትላንትናና ዛሬ በስልጤ ዞን ወረቤ ከተማና በሳንኩራ ወረዳ በተፈጸመ ጥቃት 5 አብያተ ክርስቲያናት ለቃጠሎ መዳረጋቸውንና ካህናትም ጉዳት እንደደረሰባቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ሕይወት ቀሲስ ንጉሴ ባወቀ ለአሜሪካ ድምጽ ተናግረዋል። ጥቃቱን ለማስቆም ከሞከሩ ተማሪዎች መካከል 3 ተማሪዎች ሲገደሉ፣ ቁጥራቸው በውል ያልታወቀ ደግሞ ተጎድተው ሆስፒታል መግባታቸውን መላከ ሕይወት ቀሲስ ንጉሴ ገልጸዋል። የወራቤ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር መሐመድ አወል በበኩላቸው በጥቃቱ ሕይወቱ ያለፈው አንድ ተማሪ ብቻ መሆኑንና እሱም ለምርመራ ወደ አዲስ አበባ መላኩን እንደሚያውቁ ተናግረዋል። በአብያተ ክርስቲያናትና በተማሪዎች ላይ የደረሰውን ጉዳት በተመለከተ በተዋረድ ካሉ የመንግስት አካላት ማረጋገጫ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዜና ወደ ስቱዲዮ እስከገባንበት ጊዜ ድረስም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤትም ሆነ ከቅዱስ ሲኖዶስ የወጣ መግለጫ የለም። የደቡብ ክልል መንግስት ዛሬ ባወጣው መግለጫ ግን ሃይማኖትን ሽፋን በማድረግ በስልጤ ዞን ወራቤ ከተማና በሳንኩራ ወረዳዎች የተፈጸመውን ጥቃት እንደማይታገስ አስታውቋል። ዮናታን ዘብዴዎስ ተጨማሪ አለው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ሕይወት ቀሲስ ንጉሰ ባወቀ በስልጤ ዞን ደረሰ ያሉትን ጉዳት እንደሚከተለው አብራርቷል።
በሀገረ ስብከታችን ባለው በስልጤ ወረዳዎች በእነዚህ ውስጥ ትናንትና ጀምሮ በተለይ ቀትር ላይ ከዚያን ጊዜ ጀምሮ ነው ወደ ወራቤ ቅዱስ ሩፋኤል ቤተክርስቲያን ደብረ ኃይል ወደዚያ የመጡ ሰዎች በጋራ ተሰብስበው በተለይ ከፊት የሚመሩ በጣም ጽንፈኛ የሆኑ ሀገርንም ቤተክርስቲያንንም እንደ ለማጥቃት በተነሳ መንፈስ አይነት በዛ ተነሳስተው መጥተው ነው እንግዲህ ብዙ ጥቃት ያደረሱት ቤተክርስቲያኒቱ ላይ። በተለይ ወራቤ ደብረ ኃይል ቅዱስ ሩፋኤል ላይ በቀጥታ ገብተው የቤተክርስቲያኑን ጉልላት በማውረድ በማቃጠል የካህናት መኖሪያውንም የጥበቃና የጀኔሬተር ቤትም ነበረ፣ ያንንም በማፍረስ በማቃጠል በዚያ ነው እንግዲህ ጉዳት ያደረሱት።
ጥቃቱን ለማስቆም የሞከሩ የወራቤ ዩኒቨርሲቲ ተማሪዎችም መጎዳታቸውን ስራ አስኪያጁ ጠቁመዋል።
ከዛ ጋር ተያይዞ ይህንን ጥቃት ሲፈጸም ያዩ የዩኒቨርሲቲ የወራቤ ዩኒቨርሲቲ ተማሪዎች በፍጹም ይሄ መደረግ የለበትም ብለው ነገሩን ለመከላከል ሲወጡ በእነሱ ላይም ጥቃት ተሰንዝሮ ነው እንግዲህ አሁን በሚሰማው መረጃ መሰረት ቢያንስ 3 ሰዎች ህይወታቸው እንዳለፉ እየተነገረ ነው። ከዛው አካባቢ በትንሽ ደግሞ ወደ 3 ሰዎች በጽኑ ህመም ላይ ነው ያሉት። በአብዛኛው ደግሞ ተማሪዎች በህክምና የሚያጡ ህክምና የሚያገኙ የተጎዱ እንደዚህ አሉና ያለው ሁኔታ እንደዚህ ነበር።
ለክልሉ መንግስት የድረሱልን ጥያቄ ብናቀርብም ቶሎ ባለመድረሳቸውና የሰራውት ቁጥር አነስተኛ በመሆኑ ጥቃቱ ወደ ሳንኩራ ወረዳ ተዛምቶ ሌላ ደብር አቃጥሏል በማለትም ተናግሯል።
ጥቂት የሆኑ ሰዎች ናቸው የመጡት፣ በዛ ላይ ቶሎ ለመድረስም አልቻሉም እና ወደ ሳንኩራ ደግሞ ነገሩ ተዛመተ እና ሳንኩራ ሄደው የሳንኩራ ገብርኤል ከሳንኩራ ከተማ ትንሽ ወጣ ያለ ነው፣ እዛ ያንን ቤተክርስቲያን አቃጠሉ። ስጋት ያለባቸውን ከተሞች አንስተን ነበረ። ከዛ ውስጥ ደግሞ አንዷ የቂልጦ ፍኖተ ለዛ ቅድስት ማርያም ገዳም ናት። ያንንም ስጋት ኖሮን እባካችሁ ሰው ላኩና አስጠብቁልን አደራ እያልን ነበረ። ሌሊት 6:20 ላይ ሄደው ደግሞ እሱን አቃጠሉ።
በጥቃቱ ጉዳት የደረሰባቸውን አብያተ ክርስቲያናት ቁጥር በተመለከተም ተከታዩን ብለዋል።
አሁን ያለው ነገር እየተባባሰ ሄዶ አሁንም ስጋት ያለባቸው ቦታዎች ዛሬም አሁን ድረስ እየተናገርን ነው። አሁን ከሰዓት እንኳን ዛሬ የሳንኩራ ለምለም ጻድቁ ገብረ ክርስቶስ ቤተክርስቲያን ቀጥታ በሞተር ሄደው ነው ያቀረቡ እና እንዲያደርጉ እየተዛመተ ነው። ለቤተክርስቲያንም ለሀገርም በአንድነት የኖረውንም ህዝብ ክብር በማይመጥን መንገድ በጣም ብዙ ጥፋት እየደረሰ ነው እና እስካሁን ያለው ጉዳይ ይሄ ነው። ግን የከተማው ነዋሪ በየው በስልጤ ወረዳዎች ሁሉ ያሉ የከተማ ነዋሪዎች በስጋት ላይ ነው ያሉት። አሁን ብዙ ነገር ሊመጣባቸው ስለሚችል ስልጦ ማርያም እና ውስጧ ጊዮርጊስም ቤተክርስቲያን ለብቻና አምስተኛ ነው ማለት ነው። ከቤተክርስቲያን አገልጋዮች ሳንኩራ ላይ እጁ የተሰበረ ካህን አለ፣ እጃቸው የተሰበረ እንደገና ደግሞ ደረታቸው ላይ በተረግጠው መተንፈስ ያቃታቸው እንደዚህ አይነት ካህናት አሉ። አሁን ከቂልጦ ማርያም አካባቢ ያሉ አባቶች ወደ ጫካ የገቡ ተጎድተው እንደገና ሽሽት ላይ ያሉ የተጎዱ አሉ።
የወራቤ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዚዳንት ዶክተር መሐመድ አወል ችግሩ የተፈጠረው ከግቢ ውጭ መሆኑን ገልጠው ህይወቱ ያለፈው ተማሪ ግን አንድ ብቻ መሆኑን ተናግሯል። እሱም ለምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኳል በማለት አብራርቷል።
እኔ በእርግጠኝነት እኮ አንድ ተማሪ ነው፣ እሱም አስከሬኑ ወደ ጳውሎስ ሆስፒታል ተልኳል። ዛሬ ግጭቱ የተፈጠረው ዩኒቨርሲቲ ቅጥር ግቢ ውስጥ አይደለም። ይሄንን ጉዳይ የያዘው የከተማ ፖሊስ፣ የከተማ ጸጥታ ዘርፍ እና ዞን እና ከኮማንድ ፖስት ቅጥታ እንትን እያሉት ነው። ስለዚህ ከተጎጂዎቹ መካከል ስንቱ ተማሪ ስንቱ የከተማ ሰው
ጥቃት የደረሰባቸውን አብያተ ክርስቲያናት ቁጥርና የተጎዱ ሰዎችን በተመለከተ እስካሁን በየደረጃው ካሉ የመንግስት አካላት የወጣ መረጃ የለም። የስልጤ ዞን አስተዳደርም የጉዳቱን መጠን በተመለከተ የወጡ መረጃዎችን አላረጋገጠም፣ አላስተባበለም። ከዞኑ የመንግስት ስራ ኃላፊዎች ከወራቤ ሆስፒታልና ከፖሊስ ዝርዝር መረጃ ለማግኘት ያደረገውን ጥረት ለዛሬ አልተሳካም። የደቡብ ክልል የሃይማኖት ተቋማት ጉባኤና የደቡብ ክልል መንግስት ዛሬ ከሰዓት በኋላ በተናጠል ባወጣቸው መግለጫዎች ትናንት ሚያዝያ 20 2014 ዓ.ም በክልሉ ስልጤ ዞን ወራቤ ከተማና ሳንኩራ ወረዳ በሃይማኖት ተቋማት ላይ የተፈጸመውን ጥቃት አውግዘዋል። የደቡብ ክልል መንግስት በመግለጫው በብዙ መልክ ተጋምዶ የኖረውን ህዝበ ሙስሊምና ክርስቲያንን በደም ለማቀባት ከተሻለም አገር ለማፍረስ የሚደረገውን የፖለቲካ ሸፍት የክልሉ ህዝብ በአስተውሎት ተመልክቶ በትብብር እንዲያከሽፍ ጠይቋል። የክልሉ መንግስት መግለጫ ጥቃቱን ፈጸመ ያላቸውና ጽንፈኛ ሲል የገለጣቸውን አካላት እንደማይታገስና ሃይማኖትን ሽፋን በማድረግ በሲቪሎች ላይ ጥቃት በፈጸሙ አካላት ላይ ህጋዊ እርምጃ እንደሚወስድ አስታውቋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ እስካሁን ጉዳዩን በተመለከተ የተሰጠ አስተያየትም የወጣ መግለጫም የለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በጎንደር ከተማ በቀብር ስነ ስርዓቶች ወቅት ከታየው ፍጥጫና መሸት ሲል ከመስተዋለው የስጋት ድባብ በስተቀር እንቅስቃሴዎች ወደ መደበኛ ሰላማዊ ሁኔታ እየተመለሱ መሆኑን የአሜሪካ ድምጽ በስልክ ያነጋገራቸው የከተማዋ ነዋሪዎች ተናግረዋል። የአማራ ክልል መንግስት ደግሞ ባለፈው ማክሰኞ በጎንደር ከተማ በተከሰተውና የሰዎች ህይወት በጠፋበት ተግባር የጠረጠራቸውን 370 ሰዎች በቁጥጥር ስር መዋሉን አስታውቋል። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ ባለፈው ሮብ ለሮይተርስ ሲናገሩ በጎንደር በነበረው ግጭት 20 የእስልምና እምነት ተከታዮች መገደላቸውን ገልጸው የነበረ ሲሆን ጉዳዩን አስመልክቶ ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው እርምጃ መወሰዱ ተጠናክሮ እንደሚቀጥል ገልጸዋል። ጉዳዩን የተከታተለችው አስቴር ምስጋናው ናት።
ባለፈው ማክሰኞ ከተፈጠረው ግጭት በኋላ ጎንደር ቀስ በቀስ ወደ ቀደመው ሰላማ እየተመለሰች ነው ይላሉ ነዋሪዎቿ። ዛሬ በስልክ ያነጋገርኳቸውና የእስልምና እምነት ተከታይ መሆናቸውን የገለጹልኝ አንድ የከተማዋ ነዋሪ ይህንን ሐሳብ ካንጸባረቁት አንዱ ናቸው።
እንቅስቃሴ ያለ ባጃጅ እንቅስቃሴ ነው። አሁን ያለው እንቅስቃሴ ጥሩ ይመስለኛል። እንግዲህ ዛሬ ግን ደግሞ አድርን ማየት ነው።
ሱቆቹ ተከፍተዋል?
አልፋልፋን ይከፍታሉ። የሌት እንጀራ ይበላፋለሁ። አሁን እኮ እንቅስቃሴ ይንቀሳቀሳል እኮ። ችግሩ እኮ ማታ ላይ ነው እና ሰው ሞቶ ወደ ቀብር ሲሄድ ነው ችግሩ።
ባለፈው ማክሰኞ የተፈጠረውን ሁኔታ በተመለከተም ተከታዩን ብለዋል።
እኔ ከክርስቲያን ጋር ነው ያደግኩት። ከክርስቲያን ጋር ለሙሽ ሲቸገር ብዙ ነገር አድርገው ሌሎች እንደዚህ ደጋግ ሰዎች አሉ። በዛ በእነሱ ደግሞ ሌላ ሰው አለ። ክርስትናን ተቀብለው እኮ ስለ ክርስትና ያለ ያውቁ ዝም ብለዋሉ። እንደዛ አይነት ሰዎች ናቸው ሊበጠብጡ ያለ። እነሱ ደግሞ የሚያደርጉት በሌላ ሰው ተልእኮ ነው። ሌላ ሰው ነው የሚልካቸው።
የክርስትና እምነት ተከታይ የሆኑ ሌላ የጎንደር ነዋሪም የከተማዋን ውሎ እንዲህ ሲሉ ገልጸውታል።
የዛሬ ውሎ ጥሩ ላይ ነው ያለን። ምንም ነገር እንቅስቃሴውም ሁሉም ነገር አሁን ምን መሰለሽ ምንድን ነው አሁን አንዳንድ ቦታዎች አንቺ ከፍተሽ እኔ አልከፈትኩም፣ እከሌ ከፍቶ እከሌ አልከፈተም፣ እንዲህ አይነት ነገሮች አሉ። ሞር አሁን ነገር በይበልጥ የዛሬው ጥሩ እንቅስቃሴ ስለሆነ ሞር ደግሞ ሙስሊም ከፍታለ እኔ ተስፋ አድርጋለሁ። በዛሬው አየር፣ በዛሬው እንቅስቃሴ፣ በዛሬው ተስፋ
ትራንስፖርት
ባጃጅም አለ፣ ሚኒባስም ከጎንደር አዘዞ የሚመላለሰው አለ።
ድባቡ እንግዲህ
ያው አንዳንድ ወንድሞቻችን ያው ድንገት ከፍራት አንጻር ምናምን ያልወጡ ሰዎች ምናምን ሊኖሩ ይችላሉ እንደ እውነታ። ከዛ ውጭ ግን ድባቡ እንደመታየው በጣም ኖርማል እንደነበረ ምንም የተፈጠረ ነገር ያለ አይነት።
ባለፈው ማክሰኞ የተፈጸመው ድርጊት የከተማዋን ነዋሪዎች የማይገልጽ መሆኑን አስተያየት ሰጪው ጨምረው አብራርተዋል።
የሞቱትም ደግሞ ሰውዬ ሸነጋስ እኛን ሁላ ሲያደጉ እነዚህ ሰዎች ናቸው። ግን ሸነጋስ ሞቶ የሞቱት ቆይተዋል። ልጃቸው ነው የሞተ። ቀብሩ ላይ እኮ ሙስሊሙ ክርስቲያኑ አንድ ላይ ነበር። የሚገርምሽ ቆዩ ታዋቂ ናቸው እንዲህ አሳድገውነ ስልት ስተኩሺ ዳማከሴ አረግሬሳ ምናምን የሚባሉ ነገሮች አሉ አይደለ? ሄደሽ ቤተሰቦቻቸውን እንደዚህ የሆነ ነገር ልጆች ሲሞቁብሽ እኛ ሁላ ያደግንባቸው ከሆነ ያ ቤት ሲጀመር ከሀዘንም ከደስታን አንድ ላይ ልን ተቀብሩ ነበረ ነምልሽ እኮ ማለት ክርስቲያን ቀብሩ ነበረ። ግን እነዛ የተላኩ ሰዎች የተወሰነ ቻናል አላቸው የለቀቁት የቴሌግራምም የምንም የምንም። ስለዚህ እኛ መቼም ጠማልን ብዬ ነገ ነገ ወዲያም ተኮራርፈን የምንቀጥል አይመስለኝም ስለምናውቀው አለመንቃታችን ሁላችንም በአንድ ላይ ሳይታሰብ ዝም ብሎ እንደ ጎርፍ ሰይጣኑ መጣ። ይዘውት የመጡ ሰዎችም የታወቁ ናቸው፣ የውጭ ኃይሎች ናቸው የታወቀ ነው።
ሰሞኑን በጎንደር ከተማ በቀብር ስነ ስርዓት ላይ የተነሳው ግጭት የሰው ህይወት መጥፋትና የንብረት መውደም ማስከተሉ ይታወሳል። የአማራ ክልል የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ሰይድ መሐመድ ለሮይተርስ የዜና ወኪል ሰሞኑን በሰጡት ቃል ከግጭቱ ጋር በተያያዘ 20 የእስልምና እምነት ተከታዮች መሞታቸውን ተናግረዋል። የክልሉም ሆነ የፌዴራሉ መንግስት ግን የሞቱትን ሰዎች ቁጥር በተመለከተ እስካሁን ይፋ ያደረጉት መረጃ የለም። የሰው ህይወት መጥፋትና ግድያ ባስከተለው በዚህ ድርጊት ተጠርጥረው የሚያዙ ሰዎች ቁጥር እየጨመረ መሆኑን ግን የአማራ ክልል መንግስት በቁጥጥር ስር የዋሉ ተጠርጣሪዎቹን ቁጥር ለመገናኛ ብዙሃን ይፋ ያደረጉት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ማምሻውን ለክልሉ መገናኛ ብዙሃን እንደገለጹት 373 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ጉዳዩን አስመልክቶ ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም የተቀናጀ እርምጃ እየተወሰደ መሆኑን ገልጸዋል። ዶክተር ለገሰ አክለውም ግጭቱን ወደ ሌሎች አካባቢዎች ለማስፋፋት እየሰሩ ነው ያሏቸውና አክራሪ ጽንፈኛ በማለት የገለጿቸውን ኃይሎች መንግስት እንደማይታገስ ተናግረዋል።
በርካታ ተጠርጣሪዎች በቁጥጥር ስር ውለዋል። ወደ ተለያዩ አካባቢዎች ግጭቱን ለማስፋፋት የሚደረግ የትኛውንም አይነት እንቅስቃሴ መንግስት አይታገስም። በክልልና በፌዴራል የጸጥታ ኃይሎች ቅንጅታዊ ቅንጅትም ህጋዊ እርምጃዎች በመወሰድ ላይ ይገኛሉ።
ይህ በእንዲህ እንዳለ በጎንደር ከተማ የተፈጸመውን ግድያ የተቃወሙ የእስልምና እምነት ተከታዮች በአዲስ አበባ ታላቁ አንዋር መስጊድና በሌሎች አካባቢዎች ድምጻቸውን አሰምተዋል። ዛሬ ከጁማአ ሰላት በኋላ በጎንደር የተፈጸመውን ጥቃት ለማውገዝ የወጡ የድሬዳዋ ተቃዋሚ ሰልፈኞች ደግሞ ከጸጥታ ኃይሎች ጋር ተጋጭተው ከአስር ያላነሱ ግለሰቦች እንደቆሰሉ ስማቸውን መግለጽ ያልፈለጉ የድል ጮራ ሆስፒታል ሰራተኞች ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋና ነው። ባህር ዳር።
ዛሬ በአዲስ አበባ በመስቀል አደባባይ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተገኙበት የጎዳና ላይ አፍጥር ስነ ስርዓት ተካሂዷል። ለዝግጅቱም ዋና ዋና የከተማዋ መንገዶች ተዘግተው ነበር። ይህንን የአፍጥር ስነ ስርዓት ዘጋቢያችን ኬኔዲ አባተ በስፍራው ተገኝቶ ሲከታተል ቆይቷል። ፕሮግራሙ ምን ይመስል እንደነበር ሊነግረን በቀጥታ በስልክ መስመራችን ላይ እየጠበቀን ነው። ኬኔዲ እንደምን አመሸህ?
እንዴት አለሽ? ጤና ይስጥልኝ ስመኝሽ።
የዛሬ በመስቀል አደባባይ የተካሄደው የጎዳና ላይ አፍጥር ስነ ስርዓት ድባቡ ምን ይመስል ነበር?
መልካም። እንግዲህ የጎዳና ላይ የአፍጥር ስነ ስርዓት በኢትዮጵያ የተጀመረው አምና በነበረው የረመዳን ጾም ወቅት ነበር። የዘንድሮው ለሁለተኛ ጊዜ ነው በጎዳና ላይ የአፍጥር ፕሮግራም የተካሄደው። በተለያዩ የኢትዮጵያ አካባቢዎች ከአምናው በበለጠ መልኩ የአፍጥር ፕሮግራሞች ሲካሄዱ ነበር። የዛሬው በመስቀል አደባባይ የተካሄደው ደግሞ የዚህ ሁሉ ማሳረጊያ የመጨረሻው ታላቁ የጎዳና ላይ የአፍጥር ፕሮግራም ነው ማለት ነው። ለረዥም ጊዜ ዝግጅት የተደረገበት የአፍጥር ፕሮግራምም ነው። አፍጥር እንደሚታወቀው ከአመሻሹ 12 ሰዓት ተኩል በኋላ ነው የሚካሄደው። ከዛ ቀደም ብሎ ግን ከአስር ሰዓት ገደማ ጀምሮ ዝናብ ሲጥል ነበር። ይህ የዝናብ ሁኔታ በተወሰነ መልኩ ዝግጅቱን የማስተጓጎል አዝማሚያ ቢታይበትም፣ ነገር ግን መርሃ ግብሩ እጅግ በደመቀ ስነ ስርዓት ነው የተካሄደው። በርካታ የእምነቱ ተከታዮች በአዲስ አበባ የሚገኙ ታድመውበታል። ከዚያም ባለፈ እንግዲህ ከተለያዩ የውጭ ሀገራት የመጡ ከኢድ እስከ ኢድ የሚለውን የመንግስት ጥሪ በመቀበል የመጡ የእምነቱ ተከታዮችም በዚህ መርሃ ግብር ላይ መታደማቸውን ተመልክተናል ማለት ነው። እንግዲህ በአጠቃላይ የአፍጥር መርሃ ግብሩ እጅግ ደማቅ በሆነ ስነ ስርዓት ነው የተካሄደው። ቀደም ሲል እንደገለጽሽው እንግዲህ ለዚሁ ዝግጅት በሚል ከቀኑ 6 ሰዓት ገደማ ጀምሮ ወደ መስቀል አደባባይ የሚወስዱ ሁሉም መንገዶች ለተሽከርካሪዎች ዝግ ነበሩ። እግረኛ ብቻ ነበር ሲንቀሳቀስባቸው የነበረው። እንግዲህ ከዛም በኋላ የዝናቡ ሁኔታ ቀደም ሲል እንዳልኩት በተወሰነ መልኩ ቢያስተጓጉልም በርካታ ሰዎች ግን ይህን ሁሉ ፈተና ተቋቁመው በስፍራው ተገኝተው እንግዲህ የአፍተር ፕሮግራሙ በርካታ ሰዎች በተገኙበት ተካሂዷል ማለት ነው። ስመኝሽ፣
በፕሮግራሙ ላይ ከነበሩ ታዳሚዎች መካከል ማናገር የቻልከው ሰው ነበረ? ምን ያሉት ነገር አለ?
ጥሩ። አዎ፣ እንግዲህ ያነጋገርናቸው የዝግጅቱ ታዳሚያን ነበሩ። የተለያዩ አስተያየቶችን ሰጥተውናል። በተለይ ግን የዘንድሮውን የአፍጥር ይህንኑ የማጠቃለያ የጎዳና ላይ የአፍጥር መርሃ ግብር በሁለት ስሜት ውስጥ ሆነው ለማክበር ወይም ደግሞ ለማከናወን መገደዳቸውን የገለጹልን፣ አንደኛው የረመዳን ወር በመጠናቀቅ ላይ በሚገኝበት ወቅት ቀደም ሲል በተከታተልነው ዜና ላይ እንደምናየው ማለት ነው በጎንደር የተከሰተው ሃይማኖት ተኮር ግጭት የፈጠረባቸው የመከፋት ስሜት ሲሆን፣ ሌላኛው ደግሞ በተቃራኒው አንድነታቸውን ይበልጥ አጉልቶ በሚያሳይ መልኩ የአፍጥር ፕሮግራሙ በድምቀት መካሄዱ የፈጠረባቸው የደስታ ስሜት መሆኑን ነግረውኛል። ነገር ግን አጠቃላይ አሁን ከጎንደር ከተከሰተው ጋር በተያያዘ መንግስት ችግሩን በፈጠሩ አካላት ላይ ተጨባጭ እርምጃ መውሰድ እንዳለበት እና ይህንን ማሳወቅ እንዳለበት አስተያየት እየሰጡኝ ሲሆን፣ ነገር ግን ህብረተሰቡ በተለይም ህዝበ ሙስሊሙ ከዚህ ባለ ካለፈ ጥፋትን በጥፋት የመመለስ የበቀል ተግባር ውስጥ ከመግባት እንዲቆጠብም መልእክታቸውን አስተላልፈዋል። ቀደም ሲል እንግዲህ ዮናታን ዘብዴዎስ ከሐዋሳ ባጠናቀረው ዘገባ ላይ እንደተመለከትነው በስልጤ ዞን ተፈጽሟል የተባለውን አይነት የጥፋት ተግባራት የጥፋትን በጥፋት የመመለስ የበቀል መሰል ተግባራት መከናወን እንደሌለባቸው መልእክታቸውን አስተላልፈዋል ማለት ነው። በአጠቃላይ ዝግጅቱ በሰላም መካሄዱን ተመልክተናል። እንግዲህ ስመኝሽ የታዳሚያኑን አስተያየት የያዘ የቪዲዮ ዘገባ ደግሞ አድማጭ ተመልካቾቻችን ከቆይታ በኋላ በዌብሳይታችን እና በፌስቡክ አድራሻችን ማግኘት ይችላሉ።
ኬኔዲ በጣም አመሰግናለሁ። መልካም ምሽት ይሁንልህ። አድማጮች፣ ኬኔዲ እንደገለጸው ዛሬ በአዲስ አበባ የተካሄደውን የጎዳና ላይ አፍጥር ስነስርዓት የሚያስቃኘውን በምስል የታገዘ ዘገባ በዌብሳይታችን እና በማህበራዊ ድህረ ገጻችን ላይ ማግኘት ትችላላችሁ። እንድትከታተሉ እንጋብዛለን። በተከታዩ ዘገባችን የምናልፈው ደግሞ ወደ ቤኒሻንጉል ጉምዝ ይሆናል። በቤኒሻንጉል ጉምዝ መተከል ዞን ዲባጢ ወረዳ ውስጥ በዚህ ሳምንት ውስጥ ከመቶ በላይ የሚሆኑ ሰዎች መታሰራቸውን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ሰዎቹ የታሰሩት መንግስት ሸኔ ብሎ የሚጠራው በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ቡድንን ከመደገፍ ጋር በተያያዘ ተጠርጥረው መሆኑንም ገልጸዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የጸጥታ ችግር ባለባቸው አካባቢዎች እርምጃ ይወስዳል ካሉ በኋላ በዲባጢም እየታሰሩ ያሉት መንግስት ጸጥታን መረጋጋትንና ለመመለስ የሚወስደው እርምጃ አካል መሆኑን አስረድተዋል። ንጹሃን ካሉበትም እንደሚጣራ አስታውቀዋል። ጉዳዩን የተከታተለው ናኮር መልካ ተከታዩን ልኳል።
በቤኒሻንጉል ጉሙዝ መተከል ዞን ዲባጢ ወረዳ ውስጥ ሚያዝያ 17 2014 ዓ.ም ባለፈው ሰኞ አባታቸው በጸጥታ ኃይሎች ተወስደው በፖሊስ ጣቢያ ውስጥ ታስረው እንደሚገኙ ለአሜሪካ ድምፅ ያስታወቁት ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ስለ ሁኔታው ያስረዳሉ። የመንግስት ጸጥታ ኃይሎች ኦፕሬሽን እናካሄዳለን ብለው ነው በአንድ ብሔር ተወላጆች ላይ ብቻ አነጣጥረው እስራት እያካሄዱ የሚገኙት። በርካታ ሰዎችም በዚህ እርምጃ ታስረዋል ሲሉ ተናግረዋል። ከአባታቸው በተጨማሪ ሌሎችም ከመቶ የሚበልጡ ሰዎች በተለያዩ ሶስት ቦታዎች ከሚያዝያ 15 ጀምሮ መታሰራቸውን በመጠቆም የታሰሩበትን ምክንያትና አሁን ስላሉበት ሁኔታም ጨምረው አብራርተዋል። ከመቶ በላይ የሚሆኑ ሰዎች ናቸው የታሰሩት። መንግስት ሸኔን ትደግፋላችሁ ብሎ እስራት እየፈጸመ ነው። እነዚህን ታጣቂዎች ከዚህ ቀደም መንግስት ከከተማ ውጪ አሳዷቸው እዛው ትቷቸው ሲመለስ፣ ከዛ በኋላ በጸጥታ ስጋት ምክንያት ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ ሁሉም አገልግሎት ዝግ ነው። አሁን በከተማ የሚኖሩትን ሸኔ እያሉ የማይሆን ስም ሰጧቸው። መንግስት ይህንን ነገር እንደገና እንዲያይልን እንፈልጋለን። ሰዎቹ የታሰሩት መንግስት ሸኔ የሚለውን በሽብርተኝነት የተፈረጀውን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራ ሸማቂ ቡድን ከመደገፍ ጋር ተያይዞ መሆኑን የሚጠቅሱት ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብም በተጨማሪ በመግለጽ ለሰዎቹ መታሰር ምክንያት የሆነ ሌላም ጉዳይ መሆኑን ገልጸዋል። ለደህንነቴ ስለምሰጋ አሳቢን ብቻ ተጠቀሙ እንጂ ስሜ ይቅር። የታሰሩ ሰዎችን መንግስት ሸኔን ይደግፋሉ ይበል እንጂ አንድም ከነዚህ ታጣቂዎች ጋር የሚያያይዛቸው ነገር የለም። የክልሉ መንግስት በዲባጢ ውስጥ በሚኖሩ የኦሮሞ ተወላጆች ላይ ጥላቻ ስላለው ነው እንዲታሰሩ ያደረገው። እነዚህ የታሰሩ ሰዎች ከዚህ ቀደም በክልሉም ሆነ ፌዴራል መንግስት መብታቸውን በመጠየቅ ይታወቁ ነበር ሲሉ ተናግረዋል። ከዲባጢ ራቅ ብለው በሚገኙ ስፍራዎች የሚገኙ ነዋሪዎች ለሸማቂዎቹ ምግብ ሲሰጡ ነበር ያሉት ሌላው ግለሰብ ይህንንም ያደረጉበት ምክንያት ነው ያሉትን ገልጸዋል። ይሄ የተባለውን አካል ወይም ሸኔን በግዳጅም የሚቀልቡ ይኖራሉ። በግዳጅ ስል ለምሳሌ ጫንጮ በሚባል ስፍራና በሌሎችም ቦታዎች ታጣቂዎቹ አስገድደው ምግብ ይጠይቃሉ። ጋሌሳ ላይ ግን ታጣቂዎቹን እንኳ አይተናቸው አናቅም ሲሉ ተናግረዋል። በዚህ ዙሪያ ከዞኑም ሆነ ክልሉ የመንግስት ስራ ኃላፊዎች በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የፌደራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በቅርቡ በፌደራል ጸጥታ ምክር ቤት በተወሰነ ውሳኔ መሰረት ጸጥታና መረጋጋት በሌሉባቸው የአገሪቱ አካባቢዎች ውስጥ መንግስት እርምጃ ይወስዳል ካሉ በኋላ ከዚህም ጋር ተያይዞ በህግ ቁጥጥር ስር እየዋሉ የሚገኙ እንዳሉ አመልክተዋል። በመተከል ዲባጢ ታሰሩ ስለተባሉትም ሰዎች ተከታዩ ምላሽ ሰጥተዋል።
ከሱመ ጉምዚ ወጅኔ ሶልቀበቴ ሸኔ ወጅኔ ሶልቀበቴ ረኮ
በተለይ በዲባጢ ወረዳ ከሸኔና ጉሙዝ ታጣቂዎች ጋር በተያያዘ ትልልቅ ችግሮች ስላሉ ከነዚህ ሽፍቶች ጋር ግንኙነት ያለው ግንኙነት ብቻም ሳይሆን በድርጊቱም የተሳተፈ ሰው እየታሰረ ይገኛል። ሰዎቹ ነጻናቸው የሚባለው ሐሰት ነው። ከዚህ ቀደም ታስረው የተለቀቁትም ቢሆን በፊት በተለያዩ ወንጀል ድርጊቶች ተሳትፈው ትምህርት ተሰጥቷቸው ቢመለሱም አሁንም በወንጀል ድርጊት በመሳተፋቸው ነው የታሰሩት። ይህ ብቻ ሳይሆን የሸኔና ጉሙዝ ታጣቂዎች ጋር ግንኙነት ስላላቸውና አካባቢውም መረጋጋት ስላልቻለ ነው የተያዙት። መንግስት ሰላማዊ የሆኑ ዜጎችን አያስርም። እንዲያሉ ግለሰቦች ታስረው የሚገኙ ከሆነም መንግስት ማስረጃ ላይ ተመስርቶ እርምጃ ይወስዳል ሲሉ ተናግረዋል። እስራቱ ከማንነት ጋር እንደማይገናኝም ሚኒስትሩ ጨምረው ገልጸዋል።
የክ ሰበንቀሙ አመንታንቀሙ
ወንጀል ብሔር የለውም፣ ሃይማኖት የለውም። ሰውየው ኦሮሞ ወይም ጉሙዝ ወይም በርታ ስለሆነ ይህንን ወንጀል አልሰራም ለማለት አይቻልም። ሰዎቹ የታሰሩት በብሔራቸው ወይም በሃይማኖታቸው ሳይሆን በወንጀል ድርጊታቸው ስለተጠረጠሩ ነው ሲሉ ተናግረዋል። ዶክተር ለገሰ በመተከል ዞን በተለይ ዲባጢ ውስጥ የፍትህ ተቋማት በጸጥታ መደፍረስ ሳቢያ በመፈራረሳቸው መደበኛ የህግ ስርዓቱን በመከተል በ48 ሰዓታት ውስጥ ተጠርጣሪዎችን ወደ ፍርድ ቤት አቅርቦ በነፃ መልቀቅም ሆነ ተጠያቂ ማድረግ እንደማይቻል በመጠቆም አስፈላጊ ማጣራት ከተደረገ በኋላ ነፃ የሚሆኑ እንደሚለቀቁና ጥፋተኛ መሆናቸው የሚረጋገጥባቸው ደግሞ ተጠያቂ እንደሚሆኑ አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ ተከታዩ ዘገባችን እንለፍ። ከግጭት ማቆም በኋላ 146 የሰብአዊ ድጋፎችን የጫኑ ተሽከርካሪዎች ትግራይ ክልል መግባታቸውን የኢትዮጵያ መንግስት አስታውቋል። ይሁንና ወደ ክልሉ የሚገባው የሰብአዊ ድጋፍ እጅግ አነስተኛ መሆኑን የህወሓት አመራሮች በመግለጽ ላይ ናቸው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ታዲያ የሰብአዊ ድርጅቶች ያለምንም ገደብ ወደ ትግራይ ክልል እንዲንቀሳቀሱ መፈቀዱን ገልጸው ከአቅርቦት አንጻር ግን እጥረት እንዳለ ተናግረዋል። የእርዳታ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሓት በአፋር ክልል ከያዛቸው አካባቢዎች ሙሉ ለሙሉ ለቆ መውጣቱን መግለጹ የሚታወስ ሲሆን ይህ ሐሰት መሆኑን ያመለከቱት አምባሳደር ዲና ይልቁንም ህወሓት ጥቃት የመክፈት ፍላጎት እንዳለው አመልክተዋል። ኬኔዲ አባተ ዝርዝር አለው።
ለሰብአዊነት በሚል የግጭት ማቆም ውሳኔ ላይ ከተደረሰ በኋላ ወደ ትግራይ ክልል በየብስ የሚገባው የእርዳታ አቅርቦት ከሚጠበቀው እጅግ የሚያንስ እንደሆነ የሚገልጸው ህወሓት ለዚህም የፌዴራሉን መንግስት ተጠያቂ ማድረጉን ቀጥሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫቸው ታዲያ መንግስት ያልተገደበ ተደራሽነትን መፍቀዱን ገልጸው አቅርቦቱ ለማነሱ ምክንያት ናቸው ያሏቸውን ነጥቦችም አንስተዋል።
በአሁኑ ሰዓት የሰብአዊ ድጋፍ ወደ ትግራይ ያለምንም ገደብ እየሄደ ያለበት ሁኔታ ነው ያለው። በእስካሁኑ ምናልባትም 2-3 ቀናት ወደኋላ ቀንሰን 146 የሚሆኑ ኮንቮይስ ወደ ትግራይ ደርሷል። ከነዚህ ውስጥ 9 የነዳጅ ታንከሮች ሁሉ አሉ። እነዚህ ኮንቮይስ ያለምንም ኢምፔድመንት ወደዛ እየሄዱ ያለበት ሁኔታ ነው ያለው። የእርዳታ ድርጅት ምንም የተገደበበት ሁኔታ እንደሌለ ነው። በተቻለ መጠን ያለው እርዳታ ባለው አቅም እየተሰጠ ያለበት ሁኔታ ነው ያለው። ምናልባት ያለው ችግር አንዱ የዶነርስ ኮሚኒቲ እጅ ማጠር አለ። ይሄ እንግዲህ ሰፕላውን ላይ ተጽዕኖ ይኖረዋል፣ በተፈለገው ደረጃ አይሄድም። ሁለተኛ የተረጂ ብዛት አለ። እንደምታውቁት በጦርነቱ ግጭቱ ብቻ ሳይሆን በትግራይ በአማራና በአፋር ብቻ ሳይሆን በደቡብም በሶማሊያ በኦሞ በኦሮሚያ ጭምር ድርቅ የተከሰተበትና በርካታ ሰዎች የድጋፍ ፍላጎት ውስጥ የገቡበት ሁኔታ ነው ያለው።
የህወሓት ታጣቂዎች በአፋር ክልል አንዳንድ አዋሳኝ አካባቢዎችን መያዛቸው ሌላው የእርዳታ አቅርቦቱ መሰናክል መሆኑን ነው አምባሳደር ዲና የገለጹት። ታጣቂዎቻቸው በአፋር ክልል ከያዟቸው አካባቢዎች ሙሉ በሙሉ ለቀው መውጣታቸውን የድርጅቱ ቃል አቀባይ ጌታቸው ረዳ መግለጻቸውን ሮይተርስ ከቀናት በፊት መዘገቡ ይታወሳል። ይሁን እንጂ የህወሓት ታጣቂዎች አሁንም ድረስ ያለቀቋቸው አካባቢዎች መኖራቸውን በዛሬው መግለጫቸው ያመለከቱት አምባሳደር ዲና ለዓለም አቀፉ ማህበረሰብ መልእክት ማስተላልፈዋል።
እርዳታውን ያለምንም ገደብ ማመላለስ እንደቅድመ ሁኔታ ከተቀመጡት ነገሮች መካከል ህወሓት የያዛቸውን የአፋር ግዛቶች እንዲለቅ የሚል ነው። ነገር ግን አርቢቲ፣ በረሃሌና አባለ ከተባሉት አካባቢዎች በስተቀር ከሌሎች አካባቢዎች ይህ ኃይል አለመውጣቱን ነው የአካባቢ ምንጮች ፖሊስ ኮሚሽነር ጭምር እየገለጹ ያሉት። አሁንም በአንዳንድ የአፋርና የአማራ ወረዳዎች ይህ ኃይል እንዳለ እየተነገረ ነው ያለው። ይሄ እንግዲህ እርዳታው ላይ የራሱ ተጽዕኖ አለው። ምንድን ነው እዚህ መገለጽ የተፈለገው? ኢትዮጵያ መንግስት ምንም አይነት እርዳታ ገደብ እንዳላደረገ ነው። እጥረቱ ካለ ቅድም ባልኩት ሁለት ምክንያቶች ነው። አንደኛው የዓለም አቀፍ እጅ ጋር ያለው እጥረት ነው ማለት ነው። ስለዚህ አሁንም ሁለት ነገሮች ናቸው ከዓለም አቀፍ ህብረተሰብ የሚጠበቀው። አንደኛው የእርዳታ እጁን ይበልጥ መዘርጋት አለበት። ሁለተኛ የህወሓት ኃይል ከያዛቸው አካባቢዎች በተለይ ወረዳዎች አካባቢ እንዲለቅም ግፊት ማድረግ አለበት። ይህንን ያለ ምንም በግልጽ ቋንቋ ሊነገረው ይገባል የሚል ነው።
የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጻፉ በተባለው ግልጽ ደብዳቤ ላይ ችግሮችን በሰላም ለመፍታት ህወሓት ዝግጁ መሆኑን ጠቅሰው ይህ ካልሆነ ግን የክልሉ ህዝብ በርሃብና በመድኃኒት እጥረት ከሚያልቅ ሌሎች መንገዶችን ለመጠቀም እንገደዳለን ሲሉ አስታውቀዋል። ይህ የዶክተር ደብረጽዮን ደብዳቤ ጥቃት የመጀመር ፍላጎት እንዳላቸው የሚያመለክት መሆኑን ነው አምባሳደር ዲና ሙፍቲ የገለጹ።
የዚህ ድርጅት ተቋም መሪ ለተባበሩት መንግስታት ድርጅት አፕሪል ላይ በጻፈው ደብዳቤ ላይ ጥቃት ለመፈጸም አንዳንድ ነገሮችን ለማድረግ ኢንቴንሽኖች እንዳሉት የገለጸበት ሁኔታዎች ናቸው ያሉት።
ዶክተር ደብረጽዮን ጻፉት በተባለው ደብዳቤ ላይ ሌሎች መንገዶችን ለመጠቀም የሚገደዱት ችግሮችን በሰላም መፍታት ካልተቻለ እንደሆነ መጠቀሱን በመግለጽ ቪኦኤ ላነሳላቸው ጥያቄ ሲመልሱ አምባሳደር ዲና ይህን ብለዋል።
ለአንቶኒ ጉተሬዝ የተጻፈው ደብዳቤ በተለያየ ትርጉም ሊሰጠው ይችላል፣ ግን የዘፈን ዳርዳር ውስጥ ክስታ ነው የሚል ነው። ሰበብ ፈጥረህ ወደ ነበረበት የመመለስ ፍላጎትም ይመስላል። እንደዚያ መተርጎም ይቻላል። እንደዛ ብዙዎች ሰዎች እየተረጎሙት ነው ያለው። መንግስት ለሰላማዊ ድርድር ለሰላማዊ መፍትሄ የተለያዩ ጥረቶችን እያደረገ ባለበት ሁኔታ ይሄ ጥረት ባልቆመበት፣ ይሄ ጥረት በቀጠለበት ምንም አይነት የሰብአዊ እርዳታ ደግሞ እንዲገባ ገደቦች በሙሉ የነበሩት ነገሮች ሁሉ በተነሱበት ለሰላም ብለው እዚህ የሚመላለሱት የአፍሪካ ህብረት ልዩ ልዑክም ጭምር እየወጡ እየገቡ ባለበት ሁኔታ ሁሉንም እያነጋገሩ ባለበት ሁኔታ ምን አመጣው ጦርነት? ሁኔታዎች እየተሻሻሉ በግልጽ ደግሞ ኢንተርናሽናል ኮሚኒቲ ይህን እያየ ባለበት ይህን ምን አመጣው ነው።
አምባሳደር ዲና ሙፍቲ በዛሬው መግለጫቸው ካነሷቸው ሌሎች ጉዳዮች መካከል በሳውዲ አረቢያ በችግር ላይ የሚገኙ ኢትዮጵያውያንን ወደ ሀገራቸው የማስመለሱ ተግባር መቀጠሉን የሚመለከት ሲሆን እስካሁን ከ15,300 በላይ ዜጎች እንደተመለሱ ተናግረዋል። ከኢድ እስከ ኢድ በሚል ስያሜ የቀረበውን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ወደ ሀገራቸው የገቡ ዜጎች በተለያዩ ዝግጅቶች ላይ እየተሳተፉ እንደሚገኙና የተለያዩ በዓላትን ምክንያት በማድረግ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ወደ ሀገር ቤት የመጋበዙ ተግባር ቀጣይነት እንደሚኖረውም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በቀጣይ የምናልፈው ወደ ዩክሬን ዜና ይሆናል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንትና ሐሙስ የዩናይትድ ስቴትስ ምክር ቤት ለዩክሬን ደህንነትና ሰብአዊ ድጋፍ የሚውል 33 ቢሊዮን ዶላር ተጨማሪ እርዳታ እንዲሰጥ ጠይቀዋል። የባይደን ጥያቄ የመጣው ሕግ አውጪዎቹ የምክር ቤት አባላት ያለምንም በቂ ምክንያት እየተካሄደውን የሩሲያ ወረራ ለመመከት የሚውል የጦር መሳሪያ በአፋጣኝ እንዲሰጥ ውሳኔያቸውን ባስተላለፉበት ወቅት ነው። የአሜሪካ ድምጿ ምክር ቤቱ ዘጋቢ ካትሪን ጊብሰን ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
የተባበሩት መንግስታት ድርጅት የጸጥታው ዋና ጻፊ አንቶኒዮ ጉተሬዥ ሩሲያ ዩክሬንን ዋና ከተማ ኪየቭን መደብደቧን በቀጠለችበት ትናንት አሙስ እንኳን እሳቸው እዚያው በኪየቭ ነበሩ። ያለምንም ምክንያት በሩሲያ ወረራ ስር የወደቀችው ዩክሬን ጦርነቱን መመከት ከያዘች 3ኛውን ወር አስቆጥራለች። ለዚሁ የመከላከል ድጋፍም ተጨማሪ ድጋፍ ከዩናይትድ ስቴትስ እየመጣላት ሲሆን ፕሬዚደንት ጆ ባይደንም ምክር ቤታቸው 33 ቢሊዮን ዶላር ተጨማሪ እርዳታ እንዲሰጥ ጠይቀዋል። ባይደን እንዲህ ብለዋል።
The cost of this fight is not cheap. But caving to a
great የዚህ ውጊያ ዋጋ ርካሽ አይደለም። ይሁን እንጂ ይህ ጥቃት እንዲያሸማቀቀን ከፈቀድን የበለጠ ዋጋ ያስከፍለናል። ስለዚህ አገራቸውን ከጥቃት የሚከላከሉትን ዩክሬናውያንን መደገፍ ይኖርብናል ወይም ዳርቆመን ሩሲያውያን ዩክሬን ውስጥ ግፍና ጥቃቶቻቸውን ሲፈጽሙ ዝም ብለን መመልከት ይኖርብናል።
በምክር ቤቱ ለዩክሬን አስቀድሞ የተመደበው የ13.6 ቢሊዮን ዶላር እርዳታ የተሟጠጠ መሆኑን ዋይት ሃውስ ትናንት አሙስ በሰጠው መግለጫ አስታውቋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ስለዚህ ጉዳይ ተናግረዋል።
We want to be able to continue to provide a range of security.
ለዩክሬን የምንሰጣቸውን ዘርፈ ብዙ እርዳታዎች እንዲቀጥሉ ማድረግ እንፈልጋለን። አሁን በቅድሚያ የሚያስፈልገውን ወታደራዊና የደህንነት እርዳታ ከፊት አስቀድመናል። ይህን መላክ ጀምረነው ካለፉት 2 ሳምንታት በፊት ጀምሮ ነው። ይህን በፍጥነት ማድረግ የምንፈልግበት ዋናው ምክንያት ሩሲያ የስትራቴጂክ ለውጥ በማድረግ ሙሉ ትኩረቷን በምስራቅ ዩክሬን ዶናባስ ክፍለ ግዛት አድርጋ ራስዋን ያዋቀረች መሆኑን አስቀድመን ስላወቅን ነው። ዩክሬናውያን በዚያ በኩል ያርዳታ ያስፈልጋቸዋል።
ይህ አዲሱ እርዳታ ለምጣኔ ሀብት የሚሰጠውን የ8.5 ቢሊዮን ዶላር፣ ለሰብአዊ እርዳታ የሚውለውን 3 ቢሊዮን ዶላር እና ለወታደራዊ እርዳታ የሚሰጠውን 20 ቢሊዮን ዶላር የሚያካትት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ይህንን ብለዋል።
The Russians, as you would imagine, will continue to try to find ways to take out
ሩሲያውያን እንደምትገምቱት ዩክሬናውያን ያላቸውን የአየር መከላከያ ቅም በሙሉ ማጥፋት ነው የሚፈልጉት። ስለዚህ ትኩረታችንን ከዚህ ላይ ሳናነሳ ያን የሚቋቋም የመከላከያ ብቃት እንዲኖራቸው ማድረግ አለብን። የወደሙባቸው የአየር መከላከያ መሳሪያዎች እንኳን ቢኖሩ እነርሱን መልሰን ማቋቋም ይኖርብናል። ስለዚህ ይህ በሂደት እየተሰራበት ያለ ጉዳይ ነው።
ዋይት ሃውስ ለድጋፍ ያቀረበው ሌላው ነገር ዓለም አቀፉ ማህበረሰብና አጋሮች የሩሲያ መንግስትና ያገዛዙ ከበርቴዎቻቸው ለዩክሬን ጦርነት ተጠያቂ እንዲሆኑ ማድረግ ነው። ዴሞክራቱ የምክር ቤት አባል ቶም ማሊኖስኪ እንዲህ ይላሉ።
We're talking about the oligarchs and the yachts and the villas and bank accounts and so forth.
ስለ አገዛዙ ከበርቴዎችና ስለ ጀልባዎቻቸው፣ ቪላ ቤቶቻቸው፣ ስለ ባንክ የሂሳብ ደብተሮቻቸውና ስለ መሳሰሉት ነገሮች እየተነጋገርንበት ነው። ይሁን እንጂ በዚህ መርህ ከተስማማን የመንግስት በሆኑ ሀብቶች ላይም ተግባራዊ ማድረግ ይኖርብናል። ለምሳሌም በዓለም ዙሪያ እንዳይንቀሳቀስ ከታገደው ገንዘብ እጅግ ትልቁ የሩሲያ ማዕከላዊ ባንክ ገንዘብ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እንዲህ ይላሉ።
I strongly support this bill. Which streamlines existing defense.
ባጭሩ አዎ የህግ ባለሙያዎችን እንዲመለከቱት ከጠየቅነው ነገር ውስጥ አንዱ ይህ ነው። እነዚህን ሀብቶች ለመያዝ የሚያስችላቸው ስልጣን የትኛው ነው የሚለው ነው።
የባይደን አስተዳደር ተጨማሪ እርዳታዎቹን ወደ ዩክሬን ለመላክ የሚያስችል በምክር ቤት ውስጥ ከሁለቱም ወገኖች የመጣ ጠንካራ ድጋፍ አለው። ትናንት አሙስ የዩናይትድ ስቴትስ የምክር ቤት አባላት ተጨማሪ መሳሪያዎች ወደ ዩክሬን በአፋጣኝ እንዲላኩ የሚያዘውን ረቂቅ ህግ አጽድቀዋል። ሪፐብሊካን የምክር ቤት አባል ጋይ ረስ ሸንታለር ይህን ብለዋል።
This is a moment of grave emergency in Ukraine.
አሁን ያለውን መከላከያ በማጠንከር ፕሬዝዳንቱ ከዩክሬንና ከምስራቅ አውሮፓ ሀገሮች ጋር የመሬት ሊዝ የቀጥታ ስምምነት የሚያካትተውን ይህ ረቂቅ ህግ በጣም ደግፈዋለሁ። ይህን ስለ ሪፐብሊካን ባልደረቦችም ጭምር እንደምናገር አውቃለሁ። ሩሲያ ከምታደርስባቸው ግፍ በዲሞክራሲያቸው ላይ ራሳቸውን በመከላከል ላይ ለሚገኙት ዩክሬናውያን የምንሰጠው ልባዊ ድጋፍ መኖሩንም መግለጽ ወዳለሁ።
በሚሊየን የሚቆጠሩ ሰዎች ዩክሬንን እየለቀቁ ባለበትና የሩሲያ ግፎችን አስመልክቶ የሚወጡ ዘገባዎች እየጨመሩ መምጣት የህግ ባለሙያዎች የጉዳዩን አጣዳፊነት ተገንዝበው አንዳች ነገር እንዲያደርጉ አሳስቧቸዋል።
Thank you.
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በቀጥታ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። ለአሜሪካ ድምጽ ቋንቋ አገልግሎት መልእክት መላክ ከፈለጋችሁ አስተያየት ወይም ጥቆማ ካላችሁ መገኛ መንገዶቻችንን በሚከተለው ማስታወቂያ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ዛሬ በሲዳማ ባህል የሚከበረው የዘመን መለወጫ ወይም ፍቼ ጫምባላላ ነው። ቀጣዩ መሰናዷችንም ዘንድሮ ያለውን የበዓሉን አከባበር የሚያስቃኘን ይሆናል። የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላ በዓል በሐዋሳ የፍቅር ሐይቅ ዳርቻ በሚገኘው ጉዱማሌ ሶንጎ ባህላዊ ስፍራ ተከብሯል። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከታየ ወዲህ በዓሉ በአደባባይ ሲከበር የመጀመሪያው ሲሆን የሀገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የመንግስት ባለስልጣናት በቦታው ተገኝተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የዘንድሮ የ2014-15 ዓመተ ምህረት ፍቼ ጫምባላላ በዓል የበዓሉን መገለጫ በሚባለው የአባቶች ባህላዊ የቀጠላ ጭፈራ ታጅቦ በሐዋሳ ከተማ በፍቅር ሐይቅ ጉዱማሌ ሶንጎ ተከብሯል። ሲዳማ በክልል ከተደራጀ በኋላ የጫምባላላ በዓልን በአደባባይ ሲያከብሩ የመጀመሪያቸው መሆኑን የገለጹት የበዓሉ ታዳሚ አቶ አለማ ማሬ በዓሉ በአደባባይ መከበሩ እንዳስደስታቸው ተናግሯል።
ጥሩ ነው። እግዚአብሔር እንግዲህ በሽታም ከልክሎ አገራችንም ሰላም አድርጎ እስከ ዛሬ ድረስ ሰላም በሰላም ጠብቆን ለዛሬ ቀን ስላበቃን ደስ ብሎናል። በዛ ጊዜ የነበረው ሁከትም በሽታም ጠፍቷል። ስለዚህ እግዚአብሔር ይህንን ነገር ስላደረገልን ደስ ብሎናል።
ኤልያስ አብርሃም ይባላል ነው ሲዳማ
ጫምባላላ
ይለ ይለ በጣም ደስተኛ ነኝ። ያው ባህላችን እንደ ሲዳማ ባህል ሁላችንም የኢትዮጵያዊነት ባህል ነው። የመቻቻል፣ የመከባበር፣ የመፋቀር ባህል ነው። የእርቅ ባህል ነው። ስለዚህ በየአመቱ ሲመጣልን ሁላችንም ደስታ ነው የሚሰማን።
አንተ ከማን ጋር ታረክ በዚህ ቀን ወይም ከትላንት ጀምሮ?
በግል ያው ብዙም እንትን የለም። ብቻ ግን የታረቁ ሰዎችን የተጣሉ ሰዎችን አስታርቅ ያለው፣ ሲታረቁም ደግሞ ደስታውን ተካፍ ያለው። ሲታረቁ እኔም ደግሞ አውቅም ቢሆን ሳላቅ የበደልኳቸውን ይቅር እንዲሉኝ ይቅርታ ጠይቅ ያለው።
ወጣት ኤልያስ አብርሃም የዘንድሮ በዓል የተለየ ነስል ተናግሯል።
ከሁለት ዓመት በኋላ መከበሩ አንደኛ በሁለት ነገር፣ አንደኛ ቆይቶ ወይም መሀል ላይ ቆይቶ መምጣቱ በራሱ የሆነ ደስታ አለው። ሁለተኛ ክልል
ሆነን የመድን ለመጀመሪያ ጊዜ ከዚህ በፊት በዚህ ባህል የሚገለጸው የተለያዩ ጉዳዮች አሉ። የክልል ጥያቄ አለ። አሁን ግን ክልል ከሆን በኋላ እንደዚህ ሲከበር ደስታችን ወደር የለው።
በበዓሉ ከተገኙ ቁጥራቸው ከበዙ ሴቶች ውስጥ ያነጋገርኳት ወይዘሮ ንብረት ኤልያስም ስሜቷን አጋርታኛለች። ጫምባላላ ሴቶች ከወንዶች ጋር በእኩልነት ወጥተው ነፃነታቸውን የሚገልጡበትና መፍታቸውን የሚጠቀሙበት ነው ሲሉም ተናግሯል።
በጣም ደስ ብሎኛል። በዓሉ በሰላም በፍቅር የተከበረ ይገኛል። ታላላቅ ሰዎች በተገኙበት በአሪፉ መልኩ ያከበርን ነው። እኛ ሴቶች የሀገራችን የባህላችን ልብስ ለብሰን ባህላችን እናስተዋውቃለን። ከወንዶች ጋር እኩል ሆነን ጉድማሌ ወጥተን እኩልነታችን ተሰምቶ በሰላም አክብረን እንመለሳለን።
እንዴት ነበር ዝግጅት?
በጣም አሪፍ ነው። ቡርሳሜ ተዘጋጅቷል። ሁሉ ነገር ተዘጋጅቷል። በጣም አሪፍ ነው። በዓሉም በአሪፍ መልኩ እያሳለፍን ነው በሰላም።
ምን ያህል ጊዜ ነው ታዘጋጀው? ቡርሳሜውን የሚበላውን ነገር
የሚበላውም ከሶስት ቀን በፊት በዝግጅት ላይ ያለ አሁን ትላንት ማታ ነው የሚያልቀው። ትላንት ማታ ተበልቶ ነው የሚታደረው። ሳምንት ሙሉ ይከበራል። እስከ 15 ቀን ጨንበላላ ይቀጥላል።
ወይዘሮ ንብረት የበዓሉ ዋና ዋና ያሉት ባህላዊ ጭፈራና ክዋኔዎች፣ የምግብ ዝግጅትና የጉዱማሌ ድባብ የተለየ ስሜት እንደሚፈጥርባቸውም ገልጧል። የሲዳማ ክልል ፕሬዝዳንት አቶ ደስታሌ ደግሞ ባሰሙት ንግግር መልካም ምኞታቸውን ለህዝቡ ገልጧል። ፍቼ ጨምበላላ በጎና መልካም እሴቶችን በውስጡ የያዘ ባህላዊ በዓል መሆኑን ተናግረው በዋናነት ቅምና ቁርሾ ተወግዶ እርቅ የሚወርድበት ነው ሲሉም ተደምጧል።
አብሮነት የሚጠናከርበት መረዳዳት፣ መቻቻል፣ ተባብሮ ተጋግዞ መኖርና ማደግ የሚጎለብትበት ለሰው ልጆች ሁሉ ክብር የሚሰጥበት የአካባቢ ጥበቃና እንክብካቤ የሚደረግበት ነፍስ ያለው ፍጡራን ሁሉ እንዳይደነግጡ የሚደረግበት በአጠቃላይ ሐዘን ተወግዶ አሮጌው ዘመን ወደ ኋላ ተትቶ ወደፊት በአዲስ ተስፋ የሚንቀሳቀስበት ሁሉም ትውልድ ለስራና ለተሻለ ኑሮ የሚነሳሳበት አያለና ድንቅ ምስጢር ያለው በዓል ነው።
በክብረ በዓሉ ላይ በእንግድነት የተገኙት የአገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ሲዳማ ጥንካሬው በኃይሉ ነው፣ ወጣቱ ትውልድ ይህንን ባህሉን መጠበቅ አለበት ሲሉ አሳስበዋል።
ካሁን በኋላ ወደ ሰላም፣ ወደ ልማት፣ ወደ ትምህርት ማትኮር በጣም ይጠበቃል ከእናንተ። ብዙ ጊዜ ያለፈው በጭቅጭቅ ነው። አሁን የሚያጨቃጭቅ ነገር መፍትሄ አግኝቷል። ከአሁን በኋላ አገራችንን ከበለጸጉት አገሮች ተርታ ለማሰለፍ የሲዳማ ማህበረሰብ መማር አለበት፣ ማምረት አለበት፣ ኑሮም መቀየር አለበት፣ ፊቱን ወደ ልማት ማዞር አለበት፣ ወደ ሰላምና ወደ ልማት ማዞር አለበት። ላሳስባችሁ የሚፈልገው ሲዳማ ጥንካሬው ያለው ባህሉ ላይ ነው። ስትታገሉም አንድ ሆናችሁ እንድትታገሉ ያደረገው ባህላችሁ ነው።
የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በበኩላቸው መልካም ምኞታቸውን ገልጠው ኢትዮጵያውያን እኔ ብቻ ከምለው አስተሳሰብ በመውጣት በአብሮነትና በአንድነት እሴቶች ላይ እንዲያተኩር ጠይቀዋል።
ኢትዮጵያ ላይ ጋሬጣ ሆኖ የኢትዮጵያን አንድነት እየሸረሸረ ያለው እኔ የኔ የሚሉ ኋላ ቀር አስተሳሰቦች ናቸው። የኔ ብሔር የበላይ ነው፣ የኔ ሃይማኖት የበላይ ነው የሚሉ ኋላ ቀር አስተሳሰቦች ናቸው። እነዚህ አስተሳሰቦች ሁለተኛ በኢትዮጵያ ምድር ላይ ቆሞ መሄድ አይችሉም። ስለዚህ እኛ ኢትዮጵያውያን በጋራ ቆመን አንድነታችንን የማጠናከር በጋራ ቆመን በእኔ መንፈስ የሚዘሩ ጥላቻዎችን፣ የክፍፍል መንፈሶችን ታግለን ያሸነፍ ይበልጥ ልማት ላይ ይበልጥ መማር ላይ ይበልጥ ተክተን የኢትዮጵያን አንድነት፣ የኢትዮጵያን ብልጽግና፣ የኢትዮጵያን መጻኢ ዕድል የምናረጋግጥበትን ስራ ላይ አተኩረን መስራት ይገባናል።
ዛሬ በሐዋሳ ጉዱማሌ የተከበረው የሲዳማ ዘመን መለወጫ ፍቼ ጨምበላላ በዓል በሰላም መጠናቀቁን የሐዋሳ ከተማ ፖሊስ አስታውቋል። በዓሉ ለሚቀጥሉት 15 ቀናትም በሲዳማ ክልል እየተከበረ እንደሚቆይም ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከ
ከመደበኛው ያማርኛ ቋንቋ ስርጭት ከመደበኛው ያማርኛ ቋንቋ ስርጭታችን በተጨማሪ ዘወትር በየለቱ ጋቢና ቪኦኤ ከምሽቱ 2 ሰዓት ጀምሮ ይተላለፋል።
ጋቢና ቪኦኤ አርብ ሚያዝያ 14 2014 ዓ.ም ተምረት በሚኖረው የቀጥታ ስርጭት በውጭ ሀገራት የሚኖሩ ወጣቶች ባህልና ትውፊታቸውን ለመጠበቅ በሚያደርጉት ጥረት ዙሪያ ውይይት ያከናውናል። ወጣቶች የተለያዩ ባህሎችን ለማስተዋወቅ ከአዳዲስ ባህሎችና ትውፊቶች ጋር ለመላመድ በሚያደርጉት ጥረትና በገጠማቸው ፈታኝና አስደሳች ገጠመኞች ዙሪያም እንነጋግራለን። በዚህ ልዩ የባህል ስርጭት ላይ ልምዳችሁን ማካፈል የምትሹ አስተያየትና ጥያቄያችሁን ማጋራት የምትፈልጉ ሁሉ በውስጥ መስመር ስልካችሁን አስቀምጡልን፣ ደውለን እናገኛችኋለን። አሊያም ደግሞ አስተያየታችሁን ከዚህ መልእክት ስር ተውልን፣ በመሰናዷችን ውስጥ እንዲካተት እናደርጋለን። ጥያቄዎቻችሁን በስልክ ለማድረስ የመደመር ምልክትን ተጭናችሁ 1-202-205-9942 የውስጥ መስመር 14 ላይ በድምፅ የተቀረጸውን መመሪያ ተከትላችሁ ጥያቄዎቻችሁን አኑሩልን። የዋትሳፕ ቁጥራችን የመደመር ምልክት 1-202-251-3505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
የምሽቱ መሰናዷችን በዚሁ ተጠናቀቀ። ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ።